Gambino B.O.A. የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ። ጋቢና ቪኦኤ ከአሜሪካ ድምጽ ዋሽንግተን ዲሲ የዛሬ ዕለት ሐሙስ ጥቅምት 26 2013 ዓ.ም ዝግጅቱን ጀመረ። እንደምን አመሻችሁ። ለምሽቱ ከያዝንላችሁ መሐከል ጥቂቶቹን እናስተዋውቃችሁ። በፌደራሉና በትግራይ ክልሎች መሐከል የተፈጠረውን ግጭት ተከትሎ የሁለቱ ወገን ባለስልጣናት የተለያዩ መግለጫዎችን ሲሰጡ ውለዋል። የዛሬ አብይ ርዕሰ ጉዳያችን ነው። በሌላ በኩል ከኢትዮጵያ ውጪ የሚኖሩ ኢትዮጵያውያንን በቴክኖሎጂ ሙያ በማሰልጠን ለሥራ ቁስ ለሚያደርግ አንድ ማዕከልም ዘገባ ይዘንላችኋል።
የዚህን አገር የመስሪያ ቤት ባህል እንዲያዳብሩ ደግሞ ኢሜል መደራረግ፣ አሁን በዚህ ጊዜ ደግሞ በዙም ይሁን በጎግ ቱ ጎግ ሚቲንጎች እንዲያደርጉ፣ አብዛኛው ሶፍትዌሮች ዴቨሎፕ የሚደረጉት በግሩፕ ነው እና እንዴት ነው የሚያደርጉት፣ እነዚያን ፕላትፎርሞች አዘጋጅተንላቸው እንሰጣቸዋለን። በስድስት ወር ኢምፕሊመንት ያደርጋሉ።
የሰማችሁት የዱና ቴክ ስልጠና ማዕከል አጋር መስራች የሆነው ቴድሮስ መኮንንን ነው። በምሽቱ ይደመጣል። በባህር ዳር ከተማ የማንበር ባህልን ለማዳበር የሚጥር ወጣትም እናስተዋውቃችኋለን። የሙዚቃ ምርጫም አለን። አብራችሁን እንድታመሹ የምንጋብዛችሁ ኤደን ገረመው በመስተንግዶ፣ ኤልያስ አስማረ በቅንብሩ፣ እንዲሁም ሀብታሙ ስዩም በዜናዎች ነን። አሁን ወደ ዕለቱ ዜናዎች እንሻገር።
አመሰግናለሁ ኤደን። በዩናይትድ ስቴትስ ፕሬዝዳንታዊ ምርጫ አሸናፊው ማን እንደሆነ ገና ባልተለየበት በአሁኑ ወቅት የአውሮፓ የምርጫ ክትትል የጸጥታና የትብብር ድርጅት ቡድን የድረ ምርጫ ጋዜጣዊ ጉባኤ በዋሽንግተን ዲሲ አካሂዷል። የአጭር ጊዜው ታዛቢ ተልእኮ ኃላፊ ማይክል ጆርጅ ሊንክ የዩናይትድ ስቴትስ መንግስት ታዛቢውን ተልእኮ መጋበዙን አመስግነዋል። መንግስት ፍጹም የሆነ ሰው እንደሌለ ለማሳየት ሲል ታዛቢዎችን መጋበዙንም አሞግሰዋል። እያንዳንዱ ዲሞክራሲ ጥሩ ተሞክሮዎችን በመለዋወጥ የምርጫ ስርዓቶችን ለማሻሻል ይረዳ ሲሉም አክለዋል። አሜሪካውያን በተለያዩ ክፍላተ ግዛት እየተቆጠሩ ያሉ የድምፅ ውጤቶች ዛሬ በፕሬዚዳንታዊ ውድድር ያሸነፈው ማን እንደሆነ እንዲታወቅ ያስችሉ እንደሆነ ለመስማት ሲጓጉ ቆይተዋል። ይሁንና ዲሞክራቱ የቀድሞ ምክትል ፕሬዚደንት ጆ ባይደን ለማሸነፍ በተቃረቡበት በአሁኑ ወቅት የሪፐብሊካዊው ፕሬዚደንት ዶናልድ ትራምፕ የምርጫ ዘመቻ ክፍል ተከታታይ የሕግ ተግዳሮቶችን ከፍቷል። በአላስካ፣ በአሪዞና፣ በጆርጂያ፣ በኔቫዳ፣ በሰሜን ካሮላይና እና ፔንሳልቬኒያ ክፍለ ግዛት ለፕሬዚዳንትነት ያሸነፈው ማን እንደሆነ ገና መታወቅ ይኖርበታል። ባይደን በሚችገን እና ዊስካንሰን ክፍለ ግዛት ማሸነፋቸውን ትናንት ተገልጿል። ከአራት ዓመታት በፊት በተካሄደው ምርጫ ትራምፕ በሁለቱም ክፍላተ ግዛት አሸንፈው ነበረ። ማላዊ በኢየሩሳሌም እስራኤል ኤምባሲ እንደምትከፍት የውጭ ጉዳይ ሚኒስትሯ እስራኤልን በጎበኙበት ወቅት አስታውቋል። የማላዊ የውጭ ጉዳይ ሚኒስትር ኤዘንሃወር ሙካካ ብርታት የተሞላበትና በቀላሉ የማይታይ እርምጃ ነው ሲሉ ባለፈው ማክሰኞ በቪዲዮ በወጣ መግለጫ ተናግረዋል። በኢየሩሳሌም ኤምባሲ ለመክፈት የመጀመሪያዋ የአፍሪካ ሀገር መሆኗም ተገልጿል። ኤምባሲውን በቅርቡ መከፈት በጉጉት እየጠበቅኩ ነው። ሌሎች የአፍሪካ መሪዎችም ይህንን ውሳኔ እንደሚከተሉ እርግጠኛ ነኝ ሲሉ የእስራኤል የውጭ ጉዳይ ሚኒስትር ጋቢ አሽከናዚ ከምከካ ጋር ሆነው መናገራቸውን ሮይተርስ የዜና አገልግሎት ዘግቧል።
ሀብታሙ ስዩምን ለዜናዎቹ እናመሰግናለን። ጋቢና ቤ ከአሜሪካ ድምፅ ዋሽንግተን ዲሲ መደመጡን ይቀጥላል። የምሽቱ አስተናጋጃችሁ ኤደን ገረመው ነኝ። አሁን ወደ ቀዳሚው የዕለቱ ርዕስ እናልፋለን። በፌዴራሉና በትግራይ ክልል ኃይሎች መካከል የተፈጠረውን ግጭት ተከትሎ የሁለቱ ወገን ባለስልጣናት የተለያዩ መግለጫዎችን ሲሰጡ ውለዋል። የትግራይ ክልል ምክትል ርዕሰ መስተዳደር ዶክተር ደብረጽዮን ገብረ ሚካኤል ትግራይን ለመጨፍጨፍ የነበረው ህልም ሙሉ ለሙሉ ከሽፏል ማለታቸው ተሰምቷል። የሀገር መከላከያ ሰራዊት ምክትል ጠቅላይ ኤታማዦር ሹም ጄኔራል ብርሃኑ ጁላ በበኩላቸው መከላከያ ሰራዊቱ ጥቃቱ ከተፈጸመ በኋላ በተሟላ ብቃት እየመከተ መሆኑን በመግለጽም የተከፈተው ጦርነት በአጭር ጊዜ ውስጥ እንደሚቋጭ አስታውቋል። ዘጋቢያችን ሙልጌታ ጽብሀ ስለ መግለጫዎቹና በትግራይ ክልል ውስጥ ስላለው መንፈስ ከደቂቃዎች በፊት በስልክ ይሄን አጋርቶናል።
በትግራይ ክልል ከማክሰኞ ጀምሮ የኢንተርኔቱን የስልክ እንዲሁም የመብራት አገልግሎቱ ተቋርጦ አገልግሎቱ እስካሁን የለም። በመቀለ ከተማ ያለው ሁኔታ ስለከተው እኔ የቃኝሁት ማለት ነው። ህዝቡ ሁሉም የግል የስራ ተቋማት የሚባሉ የምግብ፣ የካፌ እንዲሁም የመጠጥ ተቋማት፣ ሆቴሎች የተለያዩ ሱቆች ተቋማት ክፍት ናቸው። የግል ተቋማት፣ የመንግስት መስሪያ ቤቶችም የተከፈቱ ተመልክቻለሁ። ፍርድ ቤት ተቋማትም ተከፍተው አገልግሎት ሲሰጡ አይቻለሁ። እንዲሁም የትራንስፖርት አገልግሎት በከተማው የሚገኘው ከትናንት ጀምሮ የባንክ አገልግሎት የለም። በመቀለ ከተማ ከከተማ ወደ ከተማ መንቀሳቀስም የክልሉ መንግስት አግደዋል። የክልሉ መንግስት ባወጣው መግለጫ መሰረት ሰራዊት እንቅስቃሴም ከክልሉ መውጣት ወደ ክልሉ መግባት ከተማ እንቅስቃሴ አገደ ነው በመጫው ያሳወቀው። የአየር በረራ ማካሄድም አይቻልም ብለዋል። በትናንትናው ዕለት ባወጣው መግለጫ የክልሉ መንግስት በመግለጫው የሰሜን እዝ አመራሮች እና አባላት ከትግራይ መንግስት ጋር አብረው በመሆን የፌዴራሉ መንግስት ተቃውመዋል፣ አብረው ደግሞ ተሰልፈዋል በማለት ነው የክልሉ መንግስት መግለጫ ያሳየው። ከአመራሮች ስለ ሁኔታው መረጃ ለማግኘት በተደጋጋሚ ጥረት እናደርግም ሰከም ከጸጥታ አካላትም እንዲሁ። ምክንያቱም ደግሞ በአሁኑ ጊዜ ያለው የስልክና የኢንተርኔት አገልግሎት መቋረጥ ነው። በአሁኑ ጊዜም በአንድ ተቋም የሳተላይት ኢንተርኔት የሚጠቀም አገልግሎት እነሱ ፈቅደውልኝ ነው ይህንን ሪፖርት እያቀረብኩ የምገኘው። ይህንን ሪፖርት እያቀረብኩ ያለሁት በዋትሳፕ ማለት ነው። የክልሉ መገናኛ ብዙሃን እንደዘገቡት በዛሬው ዕለት የክልሉ አስተዳዳሪ ዶክተር ደብረጽዮን ገብረ ሚካኤል መግለጫ ወቅታዊ ጉዳዮች ላይ አስመልክቶ በክልሉ የሚገኝ የሰሜን እዝ አመራርና አባላት ጋር በመተባበር ሁሉም የጦር መሳሪያ በክልሉ ያለውን በቁጥጥር ስር እንዲውል ችሏል በማለት ነው የገለጹ ዶክተር ደብረጽዮን። የክልሉ መንግስት በፌዴራል መንግስት እንደሚወረር ምልክቶች ይታዩ ነበር፣ በዚህ የክልሉ መግለጫ እየሰጠ እንደነበረ ነው ያሳውሱት ዶክተር ደብረጽዮን። ይህንን ደግሞ ዓለም አቀፍ ማህበረሰቡ እንዲያውቀው፣ የክልሉ ህዝብ ደግሞ እንዲረዳው፣ የኢትዮጵያ ብሔር ብሔረሰቦችም ቦት የፌዴራል መንግስት ይህንን አውቆ ደግሞ ወደ ሰላምና ወደ ድርድር እንዲመጣ ጥሪዎች ስናቀርብ ቆይተናል። ይህንን ግን ስላልቻለ በክልሉ ያሉት የጦር መሳሪያዎች ህዝብ ላይ ጉዳት እንዳያደርስ ከሰሜን አዛዞችና አባላት ጋር በመሆን በቁጥጥር ስር እንዲሁ ችሏል ብለዋል። እዚህ ጋር ተያይዞ ዶክተር ደብረጽዮን ባነሱት በአዲያባ አካባቢ አዲያብ ማለት በትግራይ ሰሜን ምዕራብ የሚገኝ ነው። አዲያቦ አካባቢ የተወሰነ ሰራዊት ወደ ኤርትራ ሂዷል። ይህ ደግሞ ሀገር ክህደት ጋር አያይዘውታል። ይህንን ሲሄዱ የኢትዮጵያ ሰራዊት ነው የጦር መሳሪያ ይዘው ወደ ሌላ ሀገር ሂደዋል። ይህንን ክህደት ነው ማለት ነው የተናገሩት ዶክተር ደብረጽዮን። ይህንን ያያያዙት ደግሞ የኤርትራ መንግስትና የኢትዮጵያ የፌዴራል መንግስት በትግራይ ላይ ወረራ ይፈጽማሉ ብለው ከዚህ በፊት ተናግረው የነበረ ህዝብ እንዲያውቀው ያስቆማቸው የተናገሩት እንደነበር በማንሳት ይህንንም የእሱ ማሳያ ነው የኢትዮጵያ ሰራዊት የኢትዮጵያ ጦር ወደ ኤርትራ ሄዱ በማለት ነው የገለጹት። በአሁኑ ጊዜ ሁሉም በሰላም የምንፈተው ያሉት ዶክተር ደብረጽዮን ሁሉንም ባሳተፈ ነው ችግሮቻችን የምንፈታው፣ ሁሉም ውይይት ነው ችግሮች መፍታት የሚቻለው በማለት ነው የገለጹት በመግለጫቸው። ይህንን ከተካሄደ ሰላም ከመጣ ነው ሁላችንም ተጠቃሚዎች የምንሆነው። የራሳችን የቤት ስራ አለን፣ እሱም ድህነት ማስወገድ ነው። ድህነት መወገድ የሚቻል ደግሞ አንባለበት ነው። ሰላም ለማምጣትም ውይይት ያስፈልጋል በማለት ነው የተናገሩት ዶክተር ደብረጽዮን። ካልሆነ ግን የሚወረን ካለ እንመክታለን፣ እኛም አጽፍ እንመልሳለን በማለት ነው የተናገሩት። ከአሁን በፊት የነበረው ህዝባዊ አንድነትና መርህ ነው በትግራይ ክልል የነበረው ብለዋል። ግን ተመጣጥ ወይም ደግሞ የበለጠ የጦር ታጥቀናል ብለዋል ዶክተር ደብረጽዮን በመግለጫቸው። በዛሬው ዕለት በምዕራብ ትግራይ አካባቢ ወረራ ተከፍቷል በማለትም ገልጸዋል። ይህንን እየመከትን እንገኛለን በማለት ገልጸዋል። ጠዋት ነበር ለክልሉ መግለጫ የሰጡት ዶክተር ደብረጽዮን በዛሬው ዕለት። አሁን ያለው ሁኔታ አፕዴት ለማግኘት ተቸግነናል፣ ምዕራብ ትግራይ ያለው ሁኔታ ማለት ነው። አስቸኳይ ጊዜ አዋጅ በትናንትናው ዕለት በፌዴራሉ መንግስት ማወጁን ተከትሎ ግን ተቃውሞ አሰምተዋል። ከአሁን በፊት ትግራይ የራሱን እድል በራሱ ስለወሰነ ስላካሄደ እድሉ በራሱ ስለወሰነ የሚያስተዳድረኝ አካል ደግሞ ይህ ራሱ ስለመጠ ዛቻዎች ይደርስ ነበር፣ የተለያዩ ማስጠንቀቂያ ሰውን አሁን ደግሞ በግልጽ ወረራ እንዲከፈትዎች ታውጇል በማለት ነው የተቃወሙት። ይህንን ትክክል እንዳልሆነ ደግሞ የሚገልጽ አኳኋን ነው ዶክተር ገብረ ሚካኤል የተናገሩት። ጊዜ ያለኝ መረጃ ነው። በሌላ ጊዜ እንገናኛለን። እንደዚህ በዋትሳፕ ወይም ደግሞ ልክ ከመጣ ጥሩ፣ ካልሆነ እንደዚህ የሳተላይት ኢንተርኔት የሚጠቀሙ ተቋም ለማግኘት ሞክራለሁ። አመሰግናለሁ። ሙልጌታ ጽብሃ ነኝ ከመቀለ።
አስፋን እናመሰግናለን። ዘመኑ የመረጃ ነው። ብዙዎች ደግሞ ከዘመኑ እኩል ተራምደው በቴክኖሎጂ ሙያ ላይ መሰማራትን ያልማሉ። በተለይም ከኢትዮጵያ ውጪ የሚኖሩ ኢትዮጵያውያን ይህን ህልማቸውን እንዲያሳኩ መረጃ ከመስጠት አንስቶ በቴክኖሎጂ ሙያው በማሰልጠን ለስራ ብቁ ሆኖ እንዲገኙ በማድረግ ትልቅ ድጋፍ ከሚሰጡ ተቋማት መካከል በአሜሪካ ሀገር ሜሪላንድ ውስጥ የሚገኘው ዱናቴክ የስልጠና ማዕከል አንዱ ነው። የተቋሙ አጋር መስራች የሆነው ቴድሮስ መኮንን ከጓደኞቹ ጋር በመሆን በተለይም የኮሮና ወረርሽኝ መከሰትን ተከትሎ ኢትዮጵያ ውስጥ የተቸገሩ ቤተሰቦች እርዳታ እንዲያገኙም በማሰባሰብ ይንቀሳቀሳል። ስመኝሽ የቆየ ከቴድሮስ ጋር ቆይታ አድርጋለች፣ ቀጥሎ ይቀርባል።
ቴድሮስ መኮንን ኤጃሞ ይሰኛል። ትውልድና እድገቱ ከአዲስ አበባ ወደ 230 ኪሎ ሜትር ርቀት ላይ በምትገኘው ሆሳዕና ከተማ ነው። ሆሳዕና ወይም ዋቸሞ ተብሎ በሚጠራው ከፍተኛ ሁለተኛ ደረጃ ትምህርት ቤት ትምህርቱን ከመጠናቀቁ በፊት ግን ከቤተሰቦቹ ጋር ወደ አሜሪካ በመምጣቱ የሁለተኛ ደረጃ ትምህርቱን ሜሪላንድ ውስጥ በሚገኘው ሴና ካቫሪ ትምህርት ቤት አጠናቆ ለከፍተኛ ትምህርት ወደ ሜሪላንድ ዩኒቨርሲቲ አቀና። ቴድሮስ እንደ አውሮፓውያን አቆጣጠር በ2010 ዓ.ም በባዮሎጂና ኬሚስትሪ ሲመረቅ ግን አሜሪካ በወቅቱ ያጋጠማት የኢኮኖሚ መዳከም ምክንያት ስራ ማግኘት ቀላል አልነበረምና በጓደኞቹ ምክር ወደ መረጃ ቴክኖሎጂ ሙያ ዘነበለ። ከ10 ዓመት የስኬት ጊዜ በኋላ ያ ውሳኔ ትክክል ነበር ይላል።
እኔ ወደዚያ አገር በመጣሁ ጊዜ ወደ 2001 አካባቢ በጣም ከባድ ነበር። አንድ ሰው ወይ ከኢትዮጵያ ወይ ከተለያየ አገራት ወደ አሜሪካ ሲመጣ ወደ ፕሮፌሽናል የስራ ዓለም መግባት ትግል ነበር። በተለያየ ምክንያት አንደኛ ፋውንዴሽን አልነበር። ማንን ምን ጥያቄ ልጠይቅ፣ ይህ አይነት እውቀት አለኝና እንዴት አድርጌ ነው ያንን ማቀርበው፣ እንዴት ነው ኢንተርቪው ማድረገው፣ እንዴት ነው ያን ኢንተርቪው ዲፌንድ ማድረገው፣ ሪፈረንስ ኬት ነው ማገኘው። ይሄ ሁሉ በተለይም በእኛ ኮሚኒቲ ውስጥ በጣም ችግር ነበር። ኦርጋናይዝ የሆነ ኢንፎርሜሽን የሚሰጥ ፕላትፎርም አልነበረም ኮሚኒቲ ውስጥ እና ወደ አይቲ መግባት የምናሳየኝ ያለውን ኦፖርቹኒቲ መገንዘብ ቻልኩና ለምንድን ነው ወጣቶች ከኢትዮጵያ ወደዚህ ሀገር ሲመጣ ይህን ኢንፎርሜሽን ተመርኩዞ የኢንፎርሜሽን ቴክኖሎጂ ውስጥ ያለውን ኦፖርቹኒቲ እንደ ማንም ሰው ተጠቅሞ ከሰርቪስ ሴክተር ውጪ ስራ ኦፖርቹኒቲ እንዳለ ተረድቶ ማይሞክርበት እና ያንን ቻንስ ማይጠቀምበት የሚለውን ነገር በቀላሉ እንድዘረጋ ረድቶኛል።
ቴድሮስ ከቤተሰቦቹ ጋር ወደ አሜሪካ ሲመጣ አባቱን ጨምሮ ብዙ ሰዎች በመረጃ ማጣት ምክንያት በሙያቸው ስራ ለማግኘት ያጋጠማቸው የነበረው ውጣ ውረድ ከፍተኛ እንደነበር ያስታውሳል። ለዛም ነው ኢትዮጵያኖች ከዝቅተኛ ስራዎች ወጥተው ሙያዊ ስራ መስራት ቢፈልጉ መንገዱን የሚያሳያቸው ብቻ ሳይሆን በቂ እውቀት የሚያስጨብጣቸው ተቋም ለመመስረት የተነሳውና ዱናቴክ የስልጠና ማዕከልን ያቋቋመው።
አላማው በጣም ቀለል ያለ ነው። አንድ ሰው የማንበብ የመጻፍ እውቀቱን ካዳበረ ከዛ ውጪ ደግሞ የዩኒቨርሲቲ ደረጃ እውቀት ካለው ምርጫ ያስፈልገዋል። ያ ማለት አንድ ሰው ተነስተው የነዋት ሰርቪስ ሴክተር ወደዋለሁ ካለ መብሱ ነው። ግን በምርጫ በማጣት አይደለም እንደዛ ማለት ያለበት እና ፕሮፌሽናል መሆንንም እንደ ምርጫ አንድ ሰው ሲመጣ እንደ ምርጫ ሰዎች የሚያቀርቡለት ነገር ይሁን በምን ነበር የጀመረው እና ያ ብዙ ሰዎችን ሊፍት አድርጓል ብዬ አስባለሁ።
በስምንት ዓመት ጉዞ ተቋሙ በሰርተፌት ደረጃ ያሰለጠናቸው ብዙ የቴክኖሎጂ መኮንኖችን፣ የሶፍትዌር ፕሮግራም አውጪዎችንና በዘርፉ አድገው አመራር ደረጃ የደረሱ በርካታ ባለሙያዎችን እንዳፈራ ቴድሮስ ይናገራል።
ዲሎይት የሚሰሩ ተማሪዎች አሉ እኛ ጋር ተምረው፣ ባንክ ኦፍ አሜሪካ ውስጥ የሚሰሩ ተማሪዎች አሉ እኛ ጋር ተምረው፣ ካፒታል ዋን የሚሰሩ ተማሪዎች አሉ፣ ማአት የገቨርንመንት ኦፊስ የሚሰሩ አሉ ሲጀምሩ እንደ ማንም አይቲ ፕሮፌሽናል ዴቨሎፐር ወይም ቢዝነስ ኢንቴሊጀንስ ዴቨሎፐር ምናምን ተብሎ ተቀጥረው አሁን አድገው ካምፓኒውን ሴክተር ሊድ የሚያደርጉ ሰዎች አሉ። በሄልዝ ኬር ዴታ ላይ የሚሰሩ ብዙ አሉ እና በብዙ ሴክተር ውስጥ ወይም በብዙ ቢዝነስ ኤሪያ ውስጥ ከኛ ትምህርት የሰጠው እየሰሩ ያሉ ልጆች አሉ።
የዱናቴክ ዓላማ ተማሪዎች ለሶስት ወር የሚሰጠውን መሰረታዊ የመረጃ ቴክኖሎጂ ትምህርት ተምረው እንዲጨርሱ ማድረግ ብቻ አይደለም፣ ወደ ስራ ከመግባታቸው በፊት ራሳቸውን እንዲፈትኑ የሚያስችል ተጨማሪ ሶስት ወር የሚፈጅ የተግባር ስራ እንዲለማመዱ በማድረግ ለስራ ብቁ መሆናቸውን ያረጋግጣል። የስራ መግቢያ መስፈርቶችን እንዲያሟሉም ድጋፍ ይሰጣል።
የዚህን አገር የመስሪያ ቤት ባህል እንዲያዳብሩ ደግሞ ኢሜል መደራረግ፣ አሁን በዚህ ጊዜ ደግሞ በዙም ይሁን በጎቱ ሚቲንጎች እንዲያደርጉ፣ አብዛኛው ሶፍትዌሮች ዴቨሎፕ የሚደረጉት በግሩፕ ነው እና እንዴት ነው ያንን የሚያደርጉት እነዚያን ፕላትፎርሞች አዘጋጅተንላቸው እንሰጣቸዋለን። በስድስት ወር ውስጥ ኢምፕሊመንት ያደርጋሉ። ያ ኮንፊደንሳቸውን በደንብ ቢልድ ያደርጋሉ። ያ ማለት አውቅ ያለው ብቻ ሳይሆን ስራም ሲሰጠኝ ሰራበታል የሚለውን ነገር እንዲያገኛሉ። በዛ በሶፍትዌር ባራተር ውስጥ ደግሞ ፕሮጀክት እየሰሩ ስለሰሩ ነገር ኢንተርቪው እናደርጋቸዋለን። ከዛ ተነስተው ደግሞ የራሳቸውን ሬዚሜ ወይም ሲቪ ቢልድ እንዲያደርጉ እናደርጋለን። ያንን ደግሞ ዲፌንድ እንዲያደርጉ እንረዳቸዋለን። እና ያንን ተመርክዞ ደግሞ ስራ አፕላይ ሲያደርጉ የስራ አፕላይ የሚያደርጉት የሚያጋጥሙ ጠውረዶች አሉ እና እነሱን ደግሞ እንዴት ናቪጌት እንደሚያደርጉ እናነግራቸዋለን።
ዋናው አላማዬ የሰዎችን ህይወት ማቅለል መቻል ነው የሚለው ቴዎድሮስ ያሳደገውን ማህበረሰብ የሚያግዝ በጎ ስራ ላይ ይሳተፋል። በተለይ የኮሮና ወረርሽኝ በመላው ዓለም ከተሰራጨበት ጊዜ አንስቶ እሱና ጓደኞቹ በየወሩ ገንዘብ በማሰባሰብ ኢትዮጵያ ውስጥ እጅግ ለተቸገሩ የማህበረሰብ ክፍሎች በተለያየ መልኩ እርዳታዎችን ያደርሳሉ። ከነዚህ መሃል ልብስ በማጠብ ልጆቿን ታሳድገ የነበረችውና በኮሮና ምክንያት ስራ መስራት ባለመቻሏ ትልቅ ችግር ላይ ወድቃ የነበረችው በአዲስ አበባ ከእንግሊዝ ኤምባሲ ጀርባ ነዋሪ የሆነችው ምንልኩ የሸዋጌጥ አንዷ ናት።
ያው እኔ ሰው ቤት ነው እንግዲህ ልብስ አጥቤ የምኖረው። ያው ልጆችን አንዳንድ ቀንም የማበላው ማንትን ቤክሬም አጣለሁ። አንዳንድ ቀን ልብስ ሲገኘው ልብስ አጥባለሁ፣ ሳይገኘ ዝም ብለን እናጥባለን። ያው የኮሮና ከመጣ በኋላ እንትን የለም ስራ የለም። ይሄንንም ስለሰጣችሁኝ እግዚአብሔር ይስጠልኝ፣ አመሰግናለሁ። እድሜ ጤና ይስጠልኝ።
ልክ እንደምንልኩ በካዛንችስ አካባቢ የምትኖረው ማርታ ደጀኔም በኮሮና ምክንያት ስራ መስራት ባለመቻሏ 9 የቤተሰቡ አባላት ችግር ላይ ወድቀው ነበር።
ያው በፊት ከን ስራ ሰራ ነበር፣ አሁን ግን የለኝም። ያው በቃ እናቴ ስጋ ሰራተኛ ሰው የምታገኘው ብር ቀይ በቃ ምስምን ብር
ማርታና ምንልኩን ጨምሮ ሌሎች በወረርሽኙ ምክንያት ገቢያቸው ተቋርጦ ለከፍተኛ ችግር የተጋለጡ ህብረተሰቦችን በምን መልኩ እንደሚደግፉ ቴዎድሮስ ሲያስረዳ እንዲህ ይላል።
እዚህ ብቻ አይደለም ግሩፑ፣ እዚህም ኢትዮጵያም ያሉ ልጆች ናቸው። እና ሰው የምንታወቅ ሰዎች የምንችለውን ነገር እናውጣና እዛ ያለ ግራውንድ ያለ ሰው የሚያውቃቸው ቤተሰቦች ጋር የተወሰነ ነገር እናድርግ በሚል ተጀመረ። አላማው ምንድን ነው? አንድ ሰውን ልፍት ማድረግ ካልጀመረን መቼም ልንቀይረው አንችልም። ይሄ አንድ ሰው እንርዳ፣ ሁለት ሰው እንርዳ፣ ሶስት ሰው እንርዳ፣ እንደዛ እያደረግን ሁሉንም ሰው እንደዛ ማድረግ እንዲችል እኛ ለምን አንጀምርም በሚል ተጀመረ።
ቴዎድሮስ በሙያውም ሆነ በገንዘብ ለህብረተሰቡ የሚያደርገው ድጋፍ ገና ተጀመረ እንጂ አልተቋጨም ይላል። ቀጣይ አላማው በተመሳሳይ መልኩ በተለያዩ ሀገራት የሚኖሩና በመረጃና ደጋፊ ማጣት ሙያዊ ክህሎታቸውን መጠቀም ያልቻሉ ሰዎችን የሚያግዙ ተቋማትን በማስፋፋት ኢትዮጵያውያኖች በተለይ በመረጃው ቴክኖሎጂ ብቁ ሆነው እንዲገኙ ማስቻል ነው ይላል። ለአሜሪካ ድምጽ ዘገባ ስመኝሽ የቆየ ከፌርፋክስ ቨርጂኒያ።
ስመኝሽ የቆየና እንግዳዋን እናመሰግናለን። በማዳመጥ ላይ የምትገኙት ከአሜሪካ ድምጽ ዋሽንግተን ዲሲ ወደ እናንተ የሚደርሰውን ጋቢና ቪኦኤ ነው። በባህር ዳር ከተማ የሚኖረው ወጣት ማሩ ጌጡ በአቅሙ የአካባቢ ማህበረሰብ የንባብ ባህል ለማዳበር የሚጥር ወጣት ነው። ከዛፍ ጥላ ስር ባቋቋመው ቤተ መጽሐፍት አማካኝነት በርካታ ሰዎች መጽሐፍትን እንዲያነቡ ያደርጋል፣ ከእውቀት ጋር እንዲቀራረቡም ያግዛል። አስቴር ምስጋናው ከወጣት ማሩ ጋር ያደረገችውን አጭር ቆይታ እናዳምጥ።
ወጣት ማሩ ጌጡ ተወልዶ ያደገው ባህር ዳር ከተማ ነው። ለሰባት ዓመታት ያህል በመንግስት ሰራተኝነት አገልግሏል። በእነዚህ ጊዜያት በርካታ መጽሐፍቶችን ለማንበብ እድል እንደገጠመው ይናገራል። የንባብ ባህሉ ብዙ እውቀት እንዳስቀሰመውና እሱ ያገኘውን ሌሎች ወጣቶች እንዲያገኙ በማለት ስራውን በመተው ዛፍ ጥላ ስር ቤተ መጽሐፍት ከፍቷል።
ስሜ ማሩ ጌጡ እባላለሁ። ተወልጄ ያደግኩት እዚሁ ባህር ዳር ከተማ ውስጥ ነው። ከዚህ በፊት የመንግስት ስራ ተቀጥሬ ሰራ ነበር ለሰባት አመታት ያህል። እዛ ቦታ ላይ እድሉን አግኝቼ መጽሐፍቶችን አንብቤያለሁ እና ካነበብኳቸው በኋላ መጽሐፍቶችን ለሰው ለማድረስ ስፈልግ እኔ በማስረዳት ነገሮችን መጨረስ አልቻልኩም። ስለዚህ ያለኝ አማራጭ እዚህ ጋር የቆሸ ሽንት ቤት የነበረው ቦታ አጽድቼ መጽሐፍቶችን እዚህ ደርድሬ ማንኛውም ማህበረሰብ ከክፍያ ነጻ የማንበቢያ ቦታ በማዘጋጀት እያስነበብኩ እገኛለሁ። ይህም ስሙም በራሱ ምንጭቱ አርካ የመጽሐፍ ማስነበቢያ ነው የሚባል ስሙ በራሱ ከዚህ በፊት ተረስቶ የነበረ ግን የአካባቢው መጠሪያ ነው እና አሁን ላይ እንደምታዩት ወጣቶች እዚህ ጋር እየመጡ እየዋሉ ነው። ብዙ ስርዓት ያለባት አካባቢ ነው ያለ ነው። ይህን ስርዓት ደግሞ መጽሐፍ ገዝቶ ለማንበብ የሚወስደው ሪሶርስ አለ። እሱን ሪሶርስ በመቀነስ ወጣቱ አልባሌ ቦታ እንዳይውል ራሱን ደግሞ በተመረቀበት ትምህርት አብልክሬድ እንዲያርግ ለነባብ ምንም መሰናክሎች ሊኖሩ አይገባም። ሌሎች ቢሮክራሲዎች መሰበር አለባቸው። ለሚያነብሰው ለምንድን ነው ምቹ ሜዳ ማይኖር በሚል ሐሳብ
ወጣት ማሩ መጽሐፍቶቹን ከራሱና ለተለያዩ ሰዎች በሚያደርገው ጥሪ እንዳሰባሰባቸው ይናገራል።
መጽሐፍቶች ሲጀመር የኔም የነበሩ አሉ። ከዛ ባለፈ ግን ማንኛውም ምብረሰብ ከክፍያ ነፃ የመጣ ያንብ ተብሎ ሐሳቡ ሲገባው ሰው በየቤቱ ያስቀመጠው መጽሐፍ ያመጣ ዚጋ በርዳታ መልክ መስጠት ጀመረ። በርዳታ መልክ ሲሰጥ ዝም ብሎ አይደለም የሚሰጠው። የሚያመጣው ሰው የሚያመጣው የመጽሐፍ ብዛት ይጻፋል፣ የመጽሐፉ ርዕስ ይጻፋል፣ ስሙ ይጻፋል፣ ሙሉ አድራሻው ይጻፋል። ምክንያቱም ለዚህ ድርጅት ማደግ የነዛ 3 እና 4 መጽሐፍ አምጥተው ሰፖርት ያደረጉ ሰዎች ውጤት ነው። ከዚህ ፊት አንብቦ የጨረሰው 3 መጽሐፍ ያመጣል። እዚህ ጋር ደግሞ ሳይገዛ ያለ ምንም ወጪ ወስዶ አንብቦ ይመልሳል። እንደዛ ያለ በዛ መሰረት እዚህ ጋር የተደረደሩ መጽሐፍቶችን ማንበብ እንዲችል ሰው በየክፍለ ከተማው እንደዚህ አይነት ነገር ማድረስ ካልቻለ ወጣቱን በጣም ሚላሽቅ ወጣት ነው የሚኖረው። እንደዚህ ልንደርስለት ይገባል።
ወጣት ማሩ በአሁኑ ሰዓት ቋሚ ስራ የለው። ባገኘው አጋጣሚ በሚያገኘው ጊዜያዊ ስራ ኑሮውን እንደሚመራ ይናገራል። ቀዳሚ ስራው ግን ወጣቶችን ማስነበብ ነው።
ካነበብኩኝ በኋላ እኔ ስራ የሚባል ነገር ጨንቆኝ አያውቅም። ማንኛውንም አይነት ስራ መስራት ይችላል። ኤሌክትሪክ ሙያ አለኝ፣ የኮንስትራክሽን ሙያ አለኝ። ሌሎች ማንኛውንም ገንዘብ ሊያገኙ የሚችሉ የሚያስገኙ ነገሮችን መስራት ይችላል። ግን ስራ የሚባለው ለነገር ለእኔ ጥያቄ አይደለም። ከማንኛውንም አይነት ስራ ገንዘብ እስካስተገኘበት ድረስ መስራት ይችላል።
እዚህ የጀበና ቡና ይቻላል?
አይደለም። የጀበና ቡናው ምንድነው? መጀመሪያ ላይ እንደምታየው ይሄ የነበረው ባዶ ነው የነበረ። ዘን አንባቢዎቹ መጡና ሲያነቡ ቆዩና ሻይ ጠጥቼ መጣሁ ብለው ይሄዳሉ። ኦኬ። ደግሞ አሁን እኛ ቡና ጠጥቼ መጣሁ ይላል። እኔም ፈልገው ቁጭ ብሎ ያቺን ጊዜ በአግባቡ እንዲጠቀሙ። ዘን ያለኝ አማራጭ ምንድነው? እዚህ ጋር ቡና ያስፈልጋል። ሐሳቡ ባዶ ነበር፣ አልነበረም ቡና። ስለዚህ ቤቱ መጣ እንድትሰራ አደረኳት። ግን ደንበኛው እዚህ ጋር ምን አደረኩት ማለት ነው? ታይሚንጉን እዚህ ጋር መጠቀም ቻለ ማለት ነው።
ትውልዱ በንባብ መለወጥ አለበት ብሎ የሚያምን ዜጋ የመጽሐፍትና የቁሳቁስ ድጋፍ እንዲያደርግለትም ወጣት ማሩ ጥሪ አቅርቧል።
ማስተላልፈው መልእክት ስጀምር ከ1500 ያላነሰ መጽሐፍቶች ነበሩ። እንደምታያቸው አሁን እነዚህ 1000 ምናምን አይሞሉ፣ ሰው ይወስዳቸዋል። እኔ ሰው እንዲያነብ ስለምፈልግ ማንኛውም ለማንበብ የሚጠይቀኝ ሰው አልከለከልም። በመጽሐፍ ዙሪያ መረዳት የሚፈልግ ሰው ካለ ፕሊስ። መጽሐፍቶች ተቆልፈውባቸው በራቸው ተቆልፈውባቸው ምንም አይደለም። መጽሐፍት በሩ ከተቆለፈ ምንም አይደለም። ስለዚህ መጽሐፍቶች ወጣው ግን ለዜጋ ከቀረቡ የተሻለ ነገር ያመጣል። ፕሊስ መርዳት ትችላላችሁ ምለው። ሌላው ምንድነው? እነዚህ መጽሐፍቶች እዚህ ጋር አይደለም የሚያድሩት። ጧት በካሬታ ይመጣሉ፣ ማታ በካሬታ ይገባሉ። እኔም አገለግለው ለህዝብ ነው። ለምን ነው እዚህ ጋር ማሳደሪያ የማይኖር? ለምን እዚህ ጋር አድሮ በስነ ስርዓት እና ይሄን መጽሐፍ ጧት ይገባል፣ ማታ ይገባል፣ ቀን ላይ ደግሞ አንባቢያን ያንከላችሁታል። ዘይን እድሜው ምን ሆነ ማለት ነው? ያጥራል። ስለዚህ እዚህ ጋር በስነ ስርዓት ተደርድሮለት ማደሪያ ኑሮት ለምሳሌ ሁለት በሁለት የሆነም ሊሆን ይችላል ኮንቴነር ነገር ሆኖ ግን የአካባቢውን ነገር ላይረብሽ የሚችል ሙሉ ሸልፍ ያለው ሆኖ ማታ ላይ የሚዘጋ ቀን ላይ ግን ኦፕን ሆኖ የሚሆን እኔ እዚህ ጋር ራሱ ዜጋው ገብቶ አንብቦ የኔ ነው የሚል ስሜት እንዲኖረው ነው ፈልግ። ይህ በቅርብ ምንድን ነው ያደረግነው? ምንጭቱ አርካ የማህበረሰብ ለውጥ የመጽሐፍ ማንበቢያ የበጎ አድራጎት ማህበር የሚል እውቅና አግኝተናል፣ ከመንግስት ማለት ነው። ዘን ሐሳቡ እየተጠራቀመ ጥሩ የሆነ አቅም እየተፈጠረ እየሄደ ነው ማለት ነው። እንደዚህ እያደረግን ካልሄድ አገርንም ራስንም ወገንንም ለዓለምም የሚጠቅም ነገር የምናመጣው ከማንበብ በሚል
በቤተ መጽሐፍቱ ተጠቃሚ የሆኑ ወጣቶችም አስተያየታቸውን ሰጠውኛል።
ስሜ ግዛቸው ሽባባው እባላለሁ። የአራተኛ ዓመት የመካኒካል ኢንጂነሪንግ ተማሪ ነኝ። ፖሊካንታስ እና ከዚህ ላይብረሪ የተለያዩ ጥቅሞችን አገኛለሁ ወደፊትም። የመጀመሪያ እንደምታዩ የበጎ አድራጎት ነው ማለት እዚህ መጻፎቹን ስናነብ ያለ ክፍያ ነው የተለያየ መጻፍትንም ይዟል ደግሞ ቦታውም በዚህ ሰፈር በመሆኑ የተለያየ ቦታዎች ማለት የረፍት ጊዜን እዚህ በመሳለፍ አካዳሚክም የራሴንም እዚህ ማግኛቸውን መጻፍም እዚህ ያነበው ኩምፈልጋቸውንም ደግሞ በውሰት እየወሰድኩ እየተጠቀምኩ ነው። ልጁ በጣም የሚደነቅ ልጅ ነው። እዚህ መጻፍቶቹን ጧት ያመጣል ከሰዓት ይመለሳል። ጧት አመጦ በስርዓቱ ደርድሯቸው እዛ በኋላ ይዟቸው ይመለሳል። በዚህ ወቅትም መጻፍቶቹ ይጎዳሉ የሱ ልፋት እንዳለው ነው ማለት ነው። እዚህ ሌላ የሚያግዘው የመንግስት አካልም ቢሆን ግለሰብ የሚችል ሰው አግዞት በጣም ሰፍቶና ደረጃውን የጠበቀ ሆኖ ወጣቱ ተቃሚ ቢሆን ደስ ይለኛል።
ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።
ልጆች ባለም ዙሪያ ሁሉ ሰላም ይሁን ምድሩ ሁሉ ሰላም
አድማጮቻችን የጋቢና ቪኦኤ ዝግጅታችንን እዚህ ላይ አጠናቀቅን። በዝግጅቶቻችን ላይ የሚኖራችሁን አስተያየቶች በፌስቡክ ቪኦኤ አምሃሪክ እንዲሁም በትዊተርም ሃሽታግ ጋቢና ቪኦኤን በመጠቀም አድርሱን። ስናስተናግዳችሁ ያመሸነው ትዝታ በላቸው በአርቶቱ፣ ኤልያስ አስማረ በቅንብሩ፣ ሀብታሙ ስዩም በዜናዎቹ፣ ኤደን ገረመው በመስተንግዶ ከመላው የአሜሪካ ድምፅ ዘጋቢዎች ጋር በመሆን ነው። በነገው ምሽት እስከምንገናኝ ድረስ ደህና ደሩ። Yeah.